አንጋፋው ጋዜጠኛ አሃዱ ሳቡሬ።
በቀዳማዊ ኃይለ ሥላሴ ዘመን ጋዜጠኛ ነበሩ። አምባሳደርና ዲፕሎማትም ነበሩ። በዘመናቸው በራዲዮ ይናገሩ በጋዜጣም ይጽፉ ነበርና አሃዱ ሳቡሬ አጠገበኝ ወሬ የሚል ስያሜ ተሰጣቸው። አሁን ያሉት ዩናይትድ ስቴትስ ሎስ አንጀለስ ከተማ ውስጥ ነው። የ93 ዓመት የዕድሜ ባለጸጋ ሆነዋል። ሲሆን ወደ ሎስ አንጀለስ ተጉዘሽ የነበረ ጊዜ መኖሪያቸው ድረስ ሄደሽ አነጋግረሻቸው ነበረ። 70 ዓመታት ወደ ኋላ ልትመልሽን እንደሆነ አጫውተሽኛል።
አዎ ሰለሞን፣ እንግዲህ እንዳጋጣሚ እዛ ስደርስ ለዚህ ለፕሮግራማችን ለእሁድ ፕሮግራማችን ብዬ ቤታቸው ሄጄ ነበረ ይገኙበታል የተባለውና ልክ ስደርስ ሰላምታ ከተለዋወጥን በኋላ ስልክ ተደወለላቸውና እውነት በጣም ይገርማል እያሉ ያወሩ ነበርና ስልኩን ሲዘጉት ነው ይላሉና ምንድነው ስላቸው አይገርምሽም እህቴ ከኢትዮጵያ ደውላልኝ ዛሬ 93 ዓመት ልደትህ ነው አለችኝ።
በልደታቸው ቀን ነው ማለት ነው ያነጋገርሻቸው?
ከዛ በኋላ ፌስቡክ ላይ በቀጥታ የፌስቡክ ስርጭት ይዘናቸው ቀርበን ነበር። በጣም ብዙ ተመልካች ከ75000 በላይ ተመልካች ኖሮ ብዙ ሰው አስተያየት ሰጥቷቸው ነበር።
ስለዚህ ከ75000 ሰው ጋር ነው የልደታቸው
ያከበራችሁት? አዎ
ያከበራችሁ።
በጣም እንግዲህ ብዙ ጊዜ ቃለ ምልልስ ተደርጎላቸው ስለነበረ ትኩረት ያደረኩት ድሬዳዋ አካባቢ ነው የተወለዱት። እንግዲህ
አገሬ
እዛ አካባቢ ላይ ትኩረት አድርገን በዛን ዘመን ምን ይመስል ነበር የሚለውን ነው የተጫወተ ነው።
መልካም፣ ወደዚያው እንዝለቃ። ሲሆን አጓጓሽን እኮ
አምባሳደር ዲፕሎማት ነዎት፣ ጋዜጠኛ ነበሩ። በጣም ረጅም ጊዜ ብዙ ልምድ አሳልፈዋል በጋዜጠኝነትና እንደው ከጋዜጠኝነቱን ጀምር የጋዜጠኝነቱ ልምድ ምን ይመስል ነበር?
ወደ ጋዜጣ ዓለም ለመግባት መጀመሪያ ነገር የረዳኝ ከዚያ በፊት አልፎ አልፎ ስለተለያዩ ጉዳዮች ያለኝን አስተያየት በነበሩት ጋዜጦች ላይ ጽፍ ነበር።
ጅቡቲ ያሉ ቆንስላ ጽሕፈት ቤት ሲሰሩ ማለት ነው?
አዎ። ከዚያ እንዲያውም በፊት ባለስታሳት ድሬዳዋ ሆኜ አንድ አርቲክል መጽሐፍ ትዝ ይለኛል። በጠቅላላው ያኔ 7 ዓመት ወይ 18 ዓመት እድሜ ይመስለኛል። ከዚያ ተቀጠርኩና ጅቡቲ ቆንስላ ሰራተኛ ሆንኩኝ። ጅቡቲ ሆኜ ነው እንግዲህ በብዛት መጽሐፍ የጀመርኩት።
በምን ቋንቋ ነበር የሚጽፉት?
በአማርኛ።
ግን ሶማሌኛ ቋንቋ ይችሉ ነበር? ጣሊያንኛ የሚናገሩ ነበር?
እናገራለሁ። ጣሊያንኛም እናገራለሁ፣ ፈረንሳይኛም፣ እንግሊዝኛ በመጠኑ። ሶማሌኛ ቋንቋ ልክ እንደ ሶማሌዎች መካከል ነው ያደግኩት።
ስለምንድን ነበር የሚጽፉት?
ስለተለያዩ ጉዳዮች።
ለምሳሌ
አዲሱ ስራችን በሚል ነበረ የመጀመሪያው አርቲክል እንደማስታውሰው። ያን ጊዜ 18 ዓመት 19 ዓመት ልጅ ነበር።
ምን አዲሱ ስራችን ሲሉ?
ጃንሆይ ከተመለሱ እንግዲህ ወደ 3 ነው 4 ዓመታቸው ነበረ በጠቅላላው። እና አዲስ ትውልድ በዚያን ጊዜ በወቅቱ የነበረው ትውልድ ከሱ ምንድን ነው የሚጠበቀው? ምንድን ነው መስራት ያለበት? ከዛ ትውልድ ለምሳሌ የሚጠበቀው ነገር ምን ነበረ በሚል መነሻ ነበረ ተነስቼ እጽፍ የነበረው። በተከታታይ
ምን ይጠበቅበታል እያሉ ይጽፉ ነበር።
አገራችን እንግዲህ ጃንሆይ ከስደት መመለሳቸው ነው። ስደት 5 ዓመት ያህል ነው የቆዩት። እንግዲህ በሀገራችን ላይ ጣሊያን ነበረ፣ ሌላ መንግስት ነበር በጠቅላላው። እና ያ መንግስት ከወጣ በኋላ የተተካው ትውልድ ለሀገሩ መስራት ያለበት ነገር ምንድን ነው ከሱ የሚጠበቀው? ለዚህ ጥያቄ መልስ መስጠት የለብንም ወይ በሚል መንፈስ ነው የተነሳስቼ የምጽፈው በጠቅላላው።
አንባቢ ነበሩት?
በዚያን ጊዜ በወቅቱ የነበረው ህዝብ መቼም ያነብ ነበር በተቻለ መጠን፣ በዚህ የሚያውቁኝ። ምክንያቱም በዚያን ጊዜ ለጻፍኳቸው አስተያየቶች አሃዱ ሳቡሬ በእነዚህ ያለው ቁጥር ጋዜጣ ለጻፈው ብለው ነበረ መልስ የሚሰጡት።
እንግዲህ ይሄ የሚሆነው ከ60 ዓመት በፊት ማለት ነው። የሰዎቹ አስተያየት ምን ነበር? አስተያየት የሚሰጡት ሰዎች ምን የተቃውሞ ነበረ? የድጋፍ ነው? ምን አይነት ነበር አስተያየት ለጽፎቹ ምላሽ የሚሰጡት
ሰው? በእውነቱ መጀመሪያ ጉጉት አለው የማወቅ ፍላጎት አለ በሰው ዘንድ በጠቅላላው። እና የሚገርመው በጋዜጦቹ ላይ በዚያን ጊዜ በወቅቱ ጋዜጦቹ የመንግስት ጋዜጦች ናቸው። በወቅቱ በነበሩት ጋዜጦች ላይ የሚጻፈው አስተያየት ሁሉ በተቻለ መጠን መንግስትን የማይነካ ወይም ደግሞ መንግስትን የሚደግፍ የመንግስትን በቃ መስመር ተከትሎ የሚሄድ መሆን ነበረበት። በተቻለ መጠን መንግስትን ለመንቀፍ ወይም ደግሞ በመንግስት በኩል ይወሰዱ የነበሩትን አንዳንድ ነገሮች እንደላይ አይሞከርም ነበር። ይሄ የማይታሰብ ነገር ነው።
በወቅቱ የነበሩትን የህዝብ ብሶቶች፣ አቤቱታዎች፣ ተቃውሞዎች በጎን በኩል የሚያንጸባርቅ የሚያሰማ አካል አልነበረም ማለት ነው ወይስ እንደው ሌላ መንገድ ነበር?
መቼም ብሶቶቹ አሉ ይሉም አይባልም። በጠቅላላው መንግስት የሚወቀስባቸውም ሊወቀሱ የሚገባ አግባብ የሆኑ እንትኖች ነገር ግን ያንን ደፍሮ በመንግስት ጋዜጣ ላይ ለማውጣት የማይሞከር ነገር ነው። በጠቅላላው ደፍሮ የሚጽፍም ሰው በወቅቱ አዳጋች ነበረ፣ በጠቅላላው አስቸጋሪ ነበረ።
እርስዎ ገና በ13 ዓመቶት ለጣሊያን የትርጉም ስራ ይሰሩ ነበር፣ ሶማሌኛ ያስተረጉሙ ነበር። ከዛ ነው እንደገና ንጉሱ ተመልሰው ሲመጡ ደግሞ መጻፍ የጀመሩት። ተቃውሞ አልገጠሞትም? የተለያዩ ስያሜ አላገኙም? ወደ ጋዜጠኝነት ስራ ሲመጡ ለጣሊያን አገልግለው እንደገና እንደዚህ የሚሉ
በዚህ መልክ በእውነቱ ይሰወቀስኩበትና ሳይሁበት ጊዜ አልነበረም። በጠቅላላው አንድ 3 ዓመት ተኩል ያህል ነው ከጣሊያኖች ጋር የሰራሁት። አስተርጓሚ ነበርኩኝ። በአስተርጓሚነት ስራ ነበር የሰራሁት በጠቅላላው። እና በዚህ የተነሳ ግን ንጉሠ ነገሥቱ ራሳቸው በአንድ ወቅት ፊታቸው ቀርቤ ይህ ጉዳይ ተነስቶ ጠይቀውኝ መልሼላቸዋለሁኝ። ግን የተወቀስኩበት የተነቀፍኩበት ጊዜ አልነበረ። ብቻ
እድገቶት ድሬዳዋ አካባቢ ነበር። ከዛም ጅቡቲ ሄደዋል፣ አዲስ አበባ መጥተዋል። የኢትዮጵያን ክፍል የማዳረስ የማየት በህዝቡ ውስጥ ያለውን ነገር የማየት እድሎት ምን ያህል ነበረ? በኢትዮጵያ የነበሩት የጋዜጠኝነት ሙያ ላይ እንቅስቃሴዎትስ ምን ይመስል?
በተለይ በጋዜጠኝነት ሙያዬ ምክንያት እየተዘዋወርኩ ብዙ ስፍራዎች ጎብኝቻለሁ። በኢትዮጵያ ውስጥ በኢትዮጵያ መሬት ማለት ነው። ከንጉሠ ነገሥቱ ጋር መጀመሪያ ነገር በግሌም እንደዚሁ ደግሞ በጠቅላላው እና አብዛኛውን ባህረር ነው። ባህረር ኦጋዴንን ጎብኝቻለሁኝ። በጠቅላላው እየተዘዋወርኩ አይቼዋለሁኝ። ሀረርጌን ነው በጠቅላላው ጥሩ አድርጌ የማውቀው። ከዚያ በተረፈ ደግሞ ሌሎቹም ጠቅላይ ግዛቶች እንደተቻለ ጎብኝቻቸዋለሁኝ። ትግራይ የሚባለው ነገር እሱን ጎብኝቻለሁኝ። ደግሞ ሌሎቹ አውራጃዎች እና እነሱን ሁሉ በተቻለ መጠን መቼም ለመጎብኘት እና አገሩን ለማወቅ ሞክር ያለሁኝ በተቻለ መጠን በዛ ጊዜ በነበረው በሚያስችለኝ መንገድ ሁሉ ሞክር ያለሁ ማለት ነው።
የማህበረሰቡ ግንኙነት የእርስ በርስ ምን ይመስል ነበረ? የጉርብትና፣ የዝምድና፣ የጋብቻ ሁኔታ ምን ይመስል ነበር? የዛሬ 60 ዓመት ወደ ኋላ ተመልሰው እስቲ ይንገሩ።
በእውነቱ በማህበረሰቡ በኩል ህዝቡ በመሰረቱ ሰላማዊ ህዝብ ነው። የኢትዮጵያ ህዝብ መቼም የትኛውም ወገን ሰላማዊ ህዝብ ነው። በዚህ ሰላማዊ በሆነው ህዝብ መካከል የነበረው ደግሞ ግንኙነት ራሱ ሰላማዊ ነው። ሰላማዊ ነበር። በጠቅላላው ጉርብትናው ተፋቅሮ ተሳስቦ የሚኖር ህዝብ ነበር። በህዝቡ በኩል ችግር አለ። በነበረው ችግር ላይ እንኳ ቅሬታም ቢኖረው ብሶትም ቢኖረው ይህን ያህል ብሶቱን በጎላ መንገድ አውጥቶ እንትን ለማለት የሚሞክር ህዝብ አልነበረ። በእውነቱ ሰላማዊ ህዝብ ነበር።
የጎንዮሽ ግንኙነቱ ማለቴ ነው። ለምሳሌ እርስዎ ከገረቤ አሁን ካሉት ጎረቤቶች ጋር ወይም እዛ ሩቅ ካሉት የጎረቤት ግንኙነቱን ማለት
በጣም ሰላማዊ ነበር። እውነቱን ለመናገር ከሆነ ይሄ ጉርብትናው ራሱ ግንኙነቱ ራሱ በጣም ሰላማዊ መልክ ነበረው ለማለት ይቻላል።
እንግዲህ ከዚህ በኋላ ከእርስዎ ከነበሩበት ዘመን በኋላ ያለውን የኢትዮጵያ ጉዞ አሁን ላይ ቁጭ ብለው ሲያዩት እንደው እንዴት ይመለከቱታል? ምን ይታዘባሉ?
የምለው ነገር ቢኖር ምንድን ነው፣ በመሰረቱ በዚያን ጊዜ ይነሱ የነበሩት ጥያቄዎች ብቻም አብዛኛው የለውጥ ጥያቄዎች ናቸው። ተላላው እና የሚጠየቁት ጥያቄዎች ተገቢ ነበሩ ለማለት ይቻላል። ምንም ይሄ አከራከር ጨርሶ በጠቅላላው ግን ከዛው ጋራ በኋላ ተከታትሎ የመጣው ነገር የርስ በርስ መጋጨቱ መናቆሩ ከዛ ግሪስ ከመገዳደል ደግሞ መድረሱ ይሄ እንግዲህ አስከፊ ነገር ነበረ። ግን በመሰረቱ ጥያቄዎቹ በህዝብ በኩል ይመጡ የነበሩት ጥያቄዎች ተገቢ ነበሩ።
እንደነገሩኝ የሥራ ዘመኖት በመንግስት ጋዜጠኝነት ውስጥ ነው።
ጋዜጠኛ፣ ዲፕሎማት፣ አገረ ገዢ፣ ገቨርነር
በመንግስት ውስጥ ነውና
በሌላ ስራው
እንግዲህ በመንግስት ስር ከሆነ ቅድመ ምርመራው ካለ መንግስት የሚፈልገውን ነገር ማንጸባረቅ ካለ አሃዱ ሳቡሬ አጠገበኝ ወሬ የሚለውን ሲያሜ እንዴት አገኙ?
እንግዲህ በዚያን ጊዜ ይሰራበት በነበረው መንፈስ የመንግስቱን ፖሊሲ ተከትሎ በመስራት ቢሆንም በተቻለ መጠን መቼም በመጽፋቸው እንትኖች ሁሉ ስም ያለ አሃዱ ሳቡሬ እና በዚህ ተነስተና ነው አጠገበኝ ወሬ የሚለው ነገር የመጣው። እና በሬዲዮ አስተላልፍ ነበር። ከጋዜጣ ስራ ሌላ በቀንም ሆነ በማታ ሬዲዮ ዜና ከሚያስተላልፉ ጋዜጠኞች አንዱ እኔ ነበርኩኝ። በጠቅላላ በዚህ ይታወቅ ነበርና በዚህም ጭምር ነው አጠገበኝ ወሬ የሚለው ነገር የመጣው ማለት ነው።
እንግዲህ የጋዜጠኝነት ሙያችሁን ስትሰሩ፣ በተለይ ሬዲዮ ላይ ስትሰሩ፣ እንደዚህ እንዳሁኑ እኛ የምናስተላልፍበት የሬዲዮ የአየር ሞገድ እንዳልነበረ ሰዎች አደባባይ እየወጡ መረጃ እንደሚከታተሉ ገልጸዋል በተለያየ ጊዜና አሁን ደግሞ እዚህ ሎስ አንጀለስ የሚገኘው መኖሪያ ቤቱ ተቀምጠን በፌስቡክ ገጻችን ላይ ሁሉ በቀጥታ ስናስተላልፍ ሰዎች ወጣቶች ጥያቄ ሲጠይቁት ነው የቆየ ነው። ይሄን ዘመን ሲያዩ ከርሶ ዘመን ጋር እንደው ምን ይላሉ? ምን ይስማውታል? በዚህ ዘመን በሰራ ኖሮ ጥሩ ነበር ይላሉ ወይስ የሰሩበትን ዘመን ያመሰግናሉ?
የሰሩበትን ዘመን ማመስገኔ መቼም በግድ የነበርኩበት ዘመን ስለሆነ እሱ የታወቀ ነገር ነው። በጠቅላላው በእነሱ የአሁኑ ዘመን ደግሞ በጣም ግሩም ዘመን ነው። ነጻነት ያለበት ሀሳብን በስፋት የመግለጽ ህዝብን ከህዝብ ጋር ይበልጥ መገናኘት ዘመን ስለሆነ በጣም የምወደው ዘመን ነው። በጠቅላላው በአሁኑ ጊዜ መቼም ያሉት ወጣቶች አደንቃለሁኝ። ደግሞ እድለኞች ናቸው ብዬ ገምታለሁ። ምክንያቱም ዘመኑ ራሱ የእውቀት ሀሳብን በሙሉ ነጻነት ለመግለጽ የሚቻልበት ዘመን ስለሆነ በዚህ በኩል ደግሞ እድለኞች ናችሁ ብዬ የዘመኑን ወጣቶች ደግሞ ስለ እድላቸው አመሰግናቸዋለሁ።
ሀሳብን በነጻነት የመግለጽ ሲሉ ምን ማለት ነው? በቴክኖሎጂ ማለቶት ነው ወይስ ምን ማለቶት ነው?
ሀሳብን በሙሉ ነጻነት መግለጽ ማለት በቴክኖሎጂ ብቻ ቴክኖሎጂውም አለ በጠቅላላው ግን ያለ ፍርሃት በወቅቱ ያለውን ሁኔታ ለምሳሌ አሁን በኢትዮጵያ የነበረውን መንግስት ለመንቀፍ አይቻልም ነበር። የነበረው መንግስት ይህንን አድርጓል ወይም ደግሞ በዚህ ይነቀፋል ተብሎ ለመጻፍ ነጻነት አልነበረም።
አሁን አለ?
አሁንም የለም። አሁን በአሁኑ ወቅት በኢትዮጵያ የለም። በኢትዮጵያ ለምሳሌ ሀሳብን በሙሉ ነጻነት የመግለጽ አሁን ያለውን አስተዳደር ያለውን መንግስት ያለውን አሰራር ወይም ደግሞ የሚሰራው የሚያደርገውን ነገር ሁሉ የመንቀፍ ለምሳሌ ይሄ ትክክል አይደለም፣ እንዲህ ያለው ነገር መሆን የለበትም ብሎ የመግለጽ እንትን ነጻነት የለም።
ዘመኑን ሲያዩት በአፄ ኃይለሥላሴ ጊዜ የነበሩት ከዛ ደርግ አልፏል፣ አሁን ደግሞ አለ። በእነዚህ ሶስት የዘመን ጊዜዎች ውስጥ የጋዜጠኝነት ሙያ እድገቱን እንዴት ያዩታል?
ምንም የለም። እድገት የሚባል ነገር ጨርሶ በሌላው በኩል የተለያየ ነገር ነው የታየው። በደርግ ዘመን ግድያ፣ በአፄ ኃይለሥላሴ ዘመን ጨርሶ ምንም የመናገር ነገር የመጻፍ ነገር ለምሳሌ አይታወቅም ጨርሶ። በእነዚህ ደግሞ ዘመን ጨርሶ የማይታሰብ ነገር ነው። ሶስቱን ሳመሳስል በጋዜጠኝነት አይን ማለት ነው ስመለከተው ሶስቱም ለኔ እንትን ነበሩ።
ከኢትዮጵያ ከወጡ ረዘም ያለ አመት ወስደዋል፣ ጊዜ ሆኖታል። ከድሬዳዋ ደግሞ ካደጉበት አካባቢ ከተወለዱበት ያው አቅራቢያው ላይ ነው የተወለዱት፣ ድሬዳዋ አቅራቢያ ላይ። ከድሬዳዋ ደግሞ ከወጡም እንደዚሁ ረጅም ጊዜ ሆኖታል። ወደኋላ መለስ ብለው ስለተወለዱበት ስላደጉበት አካባቢ ሲያስቡ ምን ያስታውሳሉ? ከከተማው ትዝ የሚሉት ነገር
እነሱን ለመናገር መቼም የልጅነት ስስታ ብዙ ስስታ ይኖረኛል በጠቅላላው። የሚገርመው ብዙ ጊዜ ኢትዮጵያ በነበርኩበት ጊዜ የማስበው እንደ በህይወት ዘመን የመጨረሻ ማለት ነው፣ በዘመን የመጨረሻ እንደገና ወደ ድሬዳዋ ተመልሼ ድሬዳዋ ዘመኔ መጨረስና ማሳለፍ ነበር እመኝ የነበረው በጠቅላላ። አሁን ይህንን እድል የማገኘ አይመስለኝም፣ ግን ይሄ ነበረ የልጅነት ምኞቴ በጠቅላላ። ምክንያቱም ድሬዳዋን በጣም ነው የምወዳት፣ በጣም 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 ሙሉ ያደግኩባቸውን። ምሳሌ ከድሬዳዋ ከወጣሁ በኋላ እንደገና ሁለት ሶስት ጊዜ ከዛም በላይ ተመላልሻለሁ በጠቅላላው። እና እንደዚያ ያደግኩባቸውን ሰፈሮች፣ አካባቢዎች፣ ምናምኖች ሁሉ በእግሬ እየተዘዋወርኩ ማየቱ ምን ማለቱ በጣም ደስ ይለኝ ነበረ።
ምን ያስታውሳሉ ግን እንደው ከልጅነቶት? ለምሳሌ የሚጫወቱበት ቦታ ካለ፣ የሚበሉት ምግብ ወይም ከድሬዳዋ ምኑ ትዝ ይሎታል?
ትዝ የሚለኝ ጨዋታው፣ እርግጫው፣ ቡሄ ሲመጣ ለምሳሌ ከልጆች ጋር የምራገጥበት፣ በጅራፍ የምንጋረፍበት፣ እንትን የምንልበት ጠቅላላው የኳስ ጨዋታ ድሬዳዋ የምትታወቀው በኳስ ጨዋታ ነበር።
እኔና እርሶን የሚያመሳስለን አንድ ነገር አለ። እርሶም ተወልደው ያደጉት ድሬዳዋ አካባቢ ነው፣ ተወልጄ ያደግኩት ድሬዳዋ ነው። እና ስለ ትዝታ እንደው የዘመን ረጅም ክፍተት አለ በእኔና በእርሶ መካከል። ከተማውን ያስታውሳሉ? የትኛውን ቦታ ያስታውሳሉ ቢባል፣ አሁን እኔ ለምሳሌ የለገሀር ባቡር ጣቢያን አካባቢ ሁልጊዜ ትዝ ይለኛል። እርስዎ እንደሱ አይነት ቦታ ትዝ የሚሉት ጊዜ ምን አይነት ቦታ አለ?
መስፍን ሜዳ። መስፍን ሜዳ ይሄ አሁን የአውሮፕላን ማረፊያ የሆነው? አዎ፣ እሱ ነው የማስታውሰው።
መስፍን ሜዳ ነበር የሚባለው? ለምን ነበር የተባለው መስፍን ሜዳ?
ያን ጊዜ በኋላ ነው ያወቅኩት ለምን መስፍን ሜዳ እንደተባለ። የልዑል መኮንን ኃይለሥላሴ የጃንሆይ ናቸው እሳቸው እና የሐረር ገዢ ነበሩ በጠቅላላው። እና እዚያ ይደረጉ የነበሩትን የቦክስ ጨዋታዎች፣ የተለያዩ ግጥሚያዎች፣ ውድድሮች፣ እነዚህን የመሳሰሉትን ነገር ሁሉ ባስታውሰው ያ ነው የሚመጣብኝ ብዙ ጊዜ በመንፈሴ ውስጥ። መስፍን ሜዳ እሱን ነው የማስታውሰው።
እኔ ለምሳሌ አሁን መስፍን ሜዳ ሲሉኝ መስፍን ሜዳን አላውቀውም። የማስታውሰው አየር ማረፊያውን ነው። ስለዚህ ከቤቴ ተነስቼ ወደ አየር ማረፊያ ሲሄድ ወይ ባጃጅ በሚባል ትራንስፖርት አገልግሎት ተጠቅሜ እሄዳለሁ ወይም በታክሲ እሄዳለሁ። እርስዎ እዛ መስፍን ሜዳ ለጨዋታ ሲሄዱ ከቤቶት መስፍን ሜዳ ድረስ በምንድን ነበር?
በእግሬ ነው። በቃ በሩጫ ልጅ ነኝ በጠቅላላው። ሌላ መጓጓዣ የለኝም። አዘውትሬ የምሄደው ያው በእግሬ ነው በጠቅላላው። በልጅነት እድሜ በእውነቱ ይህን ያህል ድካም አይሰማም። ደስ ብሎኝ በሩጫ ያው የሚሄድበት ስፍራ ነበረ በጠቅላላው። እና መስፍን ሜዳ ሄጄ በቃ እዚያ የሚደረጉትን ውድድሮች፣ የሚደረጉትን ግጥሚያዎች ምናምኖች ሁሉ ተመልክቼ እና ምን ብዬ ነው ወደ ቤት የሚሄደው በብዛት የማስታውሰው ማለት ነው። የባቡር ጣቢያ ደግሞ ሁለተኛው እንትናችን ነበረ። ባቡር ጣቢያ መሄድ አንድ እንትን፣ ምክንያቱም ከአዲስ አበባ የሚመጣው ባቡር፣ ከጅቡቲ የሚመጣው ባቡር የሚመጡትን መንገደኞች መመልከትና እንትን ማለት ራሱ ፈረንጅ ሀገር የሄድኩ ነበር የሚመስለኝ ብዙ ጊዜ። ይሄ ስሜት ነበረኝ። ባቡር ጣቢያ ሰው ይዞኝ ብቻ አልሄድም፣ ከሰው ጋር ሄጄ ያ ሰው ይዞኝ እዚያ ባቡር ጣቢያ ስገባ ፈረንጅ ሀገር የሄድኩ ነበር። ከጅቡቲ ለምሳሌ የሚመጣው ባቡር ከፈረንጅ ሀገር ልክ እንደመጣ አድርጌ ነበር የምገምተው እናንተ ነው የምለው። ከአዲስ አበባም እንደዚሁ ነበረ ስሜቴ በጠቅላላው። ይሄ ሁሉ ይናፍቀኛል። የባቡሩ ጣቢያ፣ የመስፍን ሜዳ፣ መስፍን ሜዳ ሁሉ የለም ጨርሶ በጠቅላላው። የማውቃቸው አካባቢዎች እነሱ ናቸው የሚናፍቁኝ። ለዚህ ነበረ የምመኘው ሁል ጊዜ እንደው በእድሜ መጨረሻ ላይ ድሬዳዋ እንደ ህይወቴን በሙሉ ለመጨረስ የምመኘው ድሬዳዋ ነበረ ፍጽሞ።
አሁን ምንድን ነው የሚያስቡት?
አሁን አሜሪካ ነው ያለሁት። አሜሪካዊም ሆኛለሁ በከፊል ዜግነቴም በኩል። ነገር ግን ሁልጊዜ ኢትዮጵያ ነው የማስበው። ኢትዮጵያ በኢትዮጵያ ውስጥ በእውነት ጥሩ አስተዳደር፣ መንግስታዊ አስተዳደር ማለት ነው ጠቅላላው፣ ህዝብን በቁም ነገር በአክብሮት የሚመለከት በአክብሮት ተመልክቶ ደግሞ በዚያው መንፈስ ህዝብን የሚያገለግል ለህዝብ የሚገባውን ነጻነት የሚሰጥ መንግስት ተቋቁሞ ኢትዮጵያ የመልካም አስተዳደር አገር ሆና በእውነቱ የማየት እድል ባገኝ ደስ ይለኛል ብዬ ነው የማስበው።
እንግዲህ በፌስቡክ ገጻችን ላይ አጠር ያለ ቆይታ አድርገን ነበር። በዛ ፌስቡክ ገጻችን ላይ በጣም በርካታ የተነሱ ጥያቄዎችና በጣም አጭር ነበር ቆይታችን፣ ግን በዛች አጭር ጊዜ ውስጥ የመጡ ጥያቄዎች በሙሉ በርሶ ዘመን የዘር ጉዳይ ወይም ሰዎች የብሔር ስማቸውን ተጠራርተው በዛ ግጭት ይፈጠር ነበር ወይ የሚል ጥያቄ ተነስቶ ነበር። በተለይ እርሶ ወደ ድሬዳዋ አካባቢ ሀረር አካባቢ እንደመኖሮ ይሄ እንደዚህ ያለ ነገር አይተዋል ወይ ወይም በእንደዚህ ያለ ጉዳይ ላይ የአይን ማኞት ነውት ወይ የሚል ጥያቄ መጥቶ ነበርና በሰዓቱ ለፌስቡክ ተከታታዮቻችን ምላሽ ሰጥተዋል። እስቲ አሁን ደግሞ ለሬዲዮ አድማጮቻችን የወቅቱን በርሶ ጊዜ የነበረውን የአይን ማኝ የሆኑበትን ጉዳይ እስቲ አስታውሰው ይንገሩን።
እኔ በእውነት እንዳልኩስ መቼም ኢትዮጵያ የተለያዩ ብሔረሰቦች መኖሪያ አገር እንደመሆኗ መጠን ህዝቡ ብዙ ብሔረሰብ ነው። ሶማሌ፣ ኦሮሞ፣ ጉራጌ፣ አማራ፣ ትግሬ እንደመሳሰሉ ብሔረሰቦች ያሉበት አገር ነው። ግን አንድም ጊዜ በዚህ ብሔረሰብ በእነዚህ በተለያዩ ብሔረሰቦች መካከል በዘር ምክንያት ግጭት ተፈጥሮ ሰዎች ሲገዳደሉ ወይም ሲሉ ያየሁበትና የተመለከትኩበት ጊዜ ጨርሶ የለም። ይሄ ራሱ አይነሳም፣ ተነስቶም አያውቅም፣ አናውቀውም ጨርሶ። እኔ አሁን አብዛኞቹ ጓደኞቼ አብሮ አደጎቼ ምኖቼ ኦሮሞዎችና ሶማሌዎች ናቸው። ከእነሱ ጋር ነው ያደግኩት። ቋንቋውን እናገራለሁኝ፣ እነሱም አማርኛ ይናገራሉ። በዚህ አይነት ነው ያደግ ነው ጨርሶ በጠቅላላው። ይህን የመሰለ የመለያየት ከመለያየት ደግሞ አልፎ የመጠላላት መንፈስ ጨርሶ የታየበትን ጊዜ አላስታውስም። በእኔ በኩል ጨርሶ አላየሁም፣ አልሰማሁም። ጨርሶ ይህን የመሰለ ነገር የማይታወቅ ነበረ። እንዲህ ያለ ነገር ተፈጥሯል ሲሉ በጣም ነው የምገረበው። የሚያስገርም ደግሞ ነገር ነው። ጨርሶ ሊሆንም የማይችል ሊሆንም የማይገባው ነገር ነው ብዬ ነው በበኩል የማምነው።
ዛሬ እርስዎን እዚህ ላነጋግሮት ስመጣ ቅድምም ጠቅሻለሁ፣ ፌስቡክ ገጻችን ላይ 93 ዓመቶት ነው፣ የእድሜ ባለጠጋ ነው። በኢትዮጵያ ደግሞ ታሪክ ውስጥ ጋዜጠኛ ሆነው ስላሳለፉ የታሪኩ አካል ነዎት። ምን ይመኛሉ? አሁን በዚህን ያህል ጊዜ ካሳለፉት ከሰሙት ታሪክ አይምሮዎት ውስጥ አለና ለኢትዮጵያ ምን ይመኙላታል?
በእውነት የምመኘው ነገር ቢኖር ከእንግዲህ ወዲህ ብዙም የምኖርም አይመስለኝም በጠቅላላው የምመኘው ነገር ቢኖር ይሄ አሁን የማየው የምሰማው ባደግኩባት በድሬዳዋ ከተማ፣ በሐረር፣ በጅጅጋ ይህን በመሰለው ሶማሌዎች፣ ኦሮሞዎች፣ አማሮች በሚኖሩባት አገር በእውነት ጨርሶ ይህ በዘር ምክንያት የተነሳው የመናቆር እና የመከፋፈል ነገር ስሜት ጨርሶ ተወግዶ ኢትዮጵያውያን እንደ ቀድሟቸው እንደ ጥንቱ ዘመን በጠቅላላው ጨርሶ የዘር ነገር የሌለበት ፈጽሞ የማይታወቅበት ጨርሶ ይሄ አሁን ተፈጥሮ የሚታየው ነገር ጨርሶ የሚወገድበት ዘመን እንዲመጣ ነው በበኩሌ የምመኘውና የማስበው።
ምን ማለቱት ነው የዘር ነገር ጨርሶ ተወግዶ ሲሉ?
ሶማሌ፣ አማራ 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 ነው፣ ሶማሌም ሶማሌ ነው፣ ኦሮሞም ኦሮሞ ነው። ይሄ በዘር ምክንያት አንድ ሰው እንዴ ይሄ የኔ መሬት ነው፣ ይሄ የኔ ክልል ነው
እንዴት ይጠላላል ማለቶት ነው? የዘር ጥላቻ ማለት ነው።
የዘር ጥላቻ በትክክል ይሄ ነው። ይሄን ነው ለማለት የምፈልገው።
እሺ፣ በጣም አመሰግናለሁ። ጊዜ ስጥልኝ።
እኔም አመሰግናለሁ ይህንን እድል ስላገኘሁ እጠቅላለሁ። እና ስላደግኩባት ስለ ድሬዳዋ ደግሞ ብዙ ጥያቄዎች ቀርበውልኝ መልስ ለመስጠት በመቻሌ እና ትምባልሴ በጣም ደስተኛ ሆኛለሁኝ። በተለይ ደግሞ የድሬዳዋ ልጅ የድሬዳዋ ተወልዳ ያደገች ልጅ ጠያቂ ሆና መጣ ስላነጋገረችኝ ከሷ ጋር ይህን ቃለ ምልልስ ለማድረግ በመቻሌ በጣም ደስ ብሎኛል። አመሰግናለሁ።
እኔም በጣም ደስ ብሎኛል ይህን እድል አግኝቼ እርሶን በመጠየቄ። አመሰግናለሁ።
ይሁን በጣም በጣም ድንቅ የሆነ ቆንጆ ቆይታ ነበረ። እንግዲህ ወደ ኋላ ትንሽ መለስ ብዬ እኔም መልካም ልደት ላንተ፣ መልካም ልደት ላንተ፣ መልካም ልደት አሃዱ ሳቡሬ፣ መልካም ልደት ላንተ ላንቱ።
በጣም ነው ደስ የሚላቸው። ምን ብለውኛል መሰለ፣ ለመጀመሪያ ጊዜ አሜሪካን ሀገር ስመጣ አሜሪካ ድምጽ መጥቼ ቃለ ምልልስ ተደርጎልኛል አሉ።
በፈረንጆች አቆጣጠር በ1958 ዓመተ ምህረት የአሜሪካ መንግስት ጋብዞኝ፣ ያኔ ጋዜጠኛ ነበርኩኝ፣ ጋዜጣና ማስታወቂያ መስሪያ ቤት ነበረ የምሰራው። እዚህ መጥቼ የጉዞ ፕሮግራም ተዘጋጅቶልኝ አንድ ሁለት ነው ሶስት ወር ያህል አሜሪካ ተዘዋውሬ ካየሁ በኋላ ወደ ዋሽንግተን ተመልሼ ቃለ መጠይቅ አቅርቦልኝ እዛ ዋሽንግተን በአማርኛ
እናሳቸው የጠቀሱበት አመት የአማርኛ ቋንቋ ዝግጅታችን ራሱ
አልነበረም። የአማርኛ ቋንቋ ግን እንደዚህ እንዳሁኑ በአማርኛ ቋንቋ ዝግጅት ክፍል ደረጃ ሳይሆን በአማርኛ የሚተላለፍ የሙዚቃና አንዳንድ ተባራሪ ዜናዎች እንደዚህ የሚተላለፍበት መድረክ ነበረ። እሳቸው በሚሉት ጊዜ ከአምሳ ዓመት በፊት ማለት ነው።
ከአምሳ ዓመት በፊት እና መጥተው ሌላ ቃለ ምልልሱን ስንጨርስ በጣም ያስደሰታቸው ነገር በልደቴ ቀን አንድ ጥሩ ነገር አሳየኸኝ፣ የህይወት ዘመኔ ከማለፉ በፊት አንድ እድል አግኝቼ ድሬዳዋ ብሄድ እያልኩ እመኛለሁ፣ ድሬዳዋን መልሼ ማየት እመኛለሁ እና በልደቴ ቀን የድሬዳዋ ልጅ ጋዜጠኛ ሆና መታ ቃለ ምጥይቅ ስላደረገችልኝ አምላኬን አመሰግነዋለሁ ብለው ለኔ ራሱ ትልቅ
አንቺንም እንኳን ደስ ያለሽ ኮንግራቹሌሽንስ።
ደስ የሚል ስሜት ነበር የፈጠሩልኝና እድሜና ጤና እንመኝላቸዋለን። እንግዲህ
መልካም መልካም ረጅም እድሜ እንዲሁም ጤና ለአሃዱ ሳቡሬ፣ ለጋዜጠኛው፣ ለዲፕሎማቱ ለአሃዱ ሳቡሬ።